Bambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሰኞ ጥቅምት 30 2013 ዓመተ ምህረት ምሽት ዝግጅታችንን ከአሜሪካ ድምጽ ዋሽንግተን ዲሲ ጀምረናል። ለዛሬ ምሽት በሚኒሶታ ግዛት ኦስቲን ከተማ የምክር ቤት አባል ለመሆን ተወዳድሮ ያሸነፈው ትውልደ ኢትዮጵያዊ እንግዳችን ነው።
ኢትዮጵያ ውስጥ ነው የተወለድኩት። እንደ አውሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን።
እንግዳችን ኦባላ ኦባላ ይሰኛል። ቆየት ብለን እንመለስበታለን።
የጥላቻ ብቻ ምክንያት በሚኖርበት አካባቢ ለጥቃት ይስተላለፍ እየሆነ ነው።
በአማራ ክልል አዲስ ርዕሰ መስተዳድር ሆነው የተሾሙት አቶ አገኘው ተሻገር ናቸው። ቀደም ሲል ሰማችኋቸው በወቅታዊ ሁኔታዎች ላይ የተናገሩትን የሚዳስስ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችንም ማዘጋጅተናል። ፕሮግራሙን በመምራት አብሬያችሁ ማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ይዛ ኤደን ገረመው እየጠበቀቻችሁ ነው። ወደ ሷ ላሳልፋችሁ።
በድጋሚ እንደምናምሽታችኋል አድማጮቻችን። በኢትዮጵያ የፖለቲካ ሁኔታ ወደ እርስ በርስ ውጊያ መሸጋገሩ የሀገሪቱን የወደፊት ዕጣ ፈንታ እጅግ አሳሳቢ ደረጃ ላይ አድርሶታል ሲል የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አስታወቀ። በመሆኑም ግጭቶች ቆመው ሁሉም ባለድርሻ አካላት የሚሳተፉበት ድርድር ይጀመር ሲል በዛሬው ዕለት ባወጣው መግለጫ ፓርቲው ጠይቋል። ይሁንና የኢትዮጵያ መንግስት በሰሜን ኢትዮጵያ እየወሰደ ያለው እርምጃ የሚቆመው በህወሓት ውስጥ ያሉ ወንጀለኞች ለፍርድ ሲቀርቡ ብቻ መሆኑን ግልጽ አድርጓል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። የአማራ ክልላዊ መንግስት ምክር ቤት በዛሬው ዕለት የአቶ ተመስገን ጥሩነህን መልቀቂያ ተቀብሎ አቶ አገኘው ተሻገርን በርዕሰ መስተዳደርነት በመተካቸው ሾሟል። አቶ አገኘው ተሻገር የአማራ ክልልን ሰላም ለማስጠበቅ ተግተው እንደሚሰሩም ቃል ገብቷል። አቶ አገኘው በተጨማሪም የትግራይ ህዝብ ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቀረበዋል። ለከፍተኛ ኃላፊነት ወደ ፌደራል መንግስት የተሸኙት የቀድሞ ርዕሰ መስተዳደር አቶ ተመስገን ጥሩነህ በበኩላቸው ዋናው ካልተደመሰሰ ሽብርተኝነት አይጠፋም ሲሉ የስንብት ንግግራቸውን ተናግረዋል። ዘገባውን ያደረሰችን አስቴር ምስጋናው ናት። ረጅም ጊዜ በወሰደውና አነታራኪ በሆነው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሪፐብሊካኑን ፕሬዝዳንት ዶናልድ ትራምፕን ማሸነፋቸው የተነገረላቸው ዴሞክራቱ ጆ ባይደን ከወዲሁ የአስተዳደር ርክክብ ዝግጅታቸው ቸውን ፈጥነው ጀምሯል። በመጪው እንደ አውሮፓውያን አቆጣጠር ጥር 20 ቃለ መሐላ ፈጽመው ሲረከቡ ቁልፍ የሆኑ የትራምፕ ፖሊሲዎችን እንደሚቀለብሱም ተቆመዋል። ፕሬዝዳንት ዶናልድ ትራምፕ ባይደን በጠባብ አጠቃላይ ድምጽ የመራጭ ተወካይ ድምጾችን ባሸነፉባቸው ክፍለ ግዛቶች የተፈጸሙ የድምጽ ቆጠራ መዛባቶች ሲፈተሹ ውጤቶቹ ተቀልብሰው እኔ አሸናፊ ሆናለሁ በማለት ክሶችን መስርተዋል። ተመራጩ ፕሬዝዳንት ጆ ባይደን እና ምክትላቸው ካማላ ሃሪስ ትላንትና የሽግግር ዌብሳይታቸውን ከፍተዋል። አፋጣኝ ትኩረታቸውም የኮሮና ቫይረስ ወረርሽኝ፣ በወረርሽኙ ምክንያት የደቀቀው ኢኮኖሚ፣ የአየር ንብረት ለውጥና የስርዓታዊ ዘረኝነት ጉዳይ እንደሚሆን አስታውቋል። ባይደን በቀድሞ የምግብና መድኃኒት አስተዳደር ኮሚሽነር ዶክተር ዴቪድ ኪስለር እና በየል ዩኒቨርሲቲ ተባባሪ ፕሮፌሰር ዶክተር ማርሴላ ኔኑዝ ስሚዝ የሚመራ 13 አባላት ያሉት የኮሮና ቫይረስ ምክክር ኮሚቴም አቋቁመዋል። ፕሬዝዳንት ዶናልድ ትራምፕ በምርጫው መሸነፋቸውን ለመቀበልም ሆነ ለጆ ባይደን የስልክ ጥሪ አድርገው ለመነጋገርና እንኳን ደስ አለህ የሚለውን መልእክት ለመነጋገር ፈቃደኛ አልሆኑ። በዩናይትድ ስቴትስ የኮሮና ቫይረስ ተያዦች ቁጥር ዛሬ ከ10 ሚሊዮን እያለፈ ነው። ወረርሽኙ ከገባ ጀምሮ ባልታየ መልኩ የቫይረሱ ተጋላጮች ቁጥርም እየጨመረ ነው። ባለፈው ሳምንት በየቀኑ በአማካኝ ከ100 ሺህ በላይ በቫይረሱ የተያዙ ሰዎች የተገኙ ሲሆን ለማነጻጸር ያክል ይህ አሃዝ ባለፈው ወር በዚሁ ጊዜ ከነበረው እጥፍ መሆኑን ተመላክቷል። በተጨማሪም በየቀኑ ቁጥራቸው ወደ 900 የሚደርስ ሰዎች ህይወታቸው አልፏል። የዩናይትድ ስቴትስ ማዕከላዊ ምዕራብ ክፍለ ግዛቶች በብዛት የተጠቁ ሲሆን ሆስፒታል የሚገቡ ህሙማን ቁጥርም ከምንጊዜውም ይልቅ ጨምሯል። አዲሱ ተመራጭ ፕሬዝዳንት ጆ ባይደን በመጪው ጥር ወር አስተዳደሩን ሲረከቡ ወረርሽኙን ለመዋጋት ስለሚወሰዱ እርምጃዎች ማቀድ ይዘዋል። ዛሬ የኮሮና ቫይረስ ግብረ ኃይል ስብሰባም ያካሂዳሉ። በመቀጠልም ወረርሽኙን የምናሸንፍበት እቅድ ያሉትን የሚዘረዝር ንግግርም ያደርጋሉ። በሌላ በኩል የአሁኑ አስተዳደር የኮቪድ ምላሽ የሚመሩት ምክትል ፕሬዝዳንት ማይክ ፔንስ እንደ አውሮፓውያን አቆጣጠር ከጥቅምት 20 ቀን ወዲህ ለመጀመሪያ ጊዜ ዛሬ የግብረ ኃይሉን ስብሰባ ያካሂዳሉ። ኮቪድ-19 በተቀረውም የዓለም አካባቢ አውሮፓን ጨምሮ በከባዱ እየተዛመተ ነው። በአውሮፓ በርካታ ሀገራቶች የቫይረሱን መዛመት ለመክታት የተለያዩ የእንቅስቃሴ መዝጋት እርምጃዎችን ወስደዋል። በዓለም ዙሪያም የቫይረሱ ተያዦች ቁጥር ከ50 ሚሊዮን አልፏል። 1.2 ሚሊዮን ሰዎችም ህይወታቸውን በቫይረሱ ሳቢያ አጥተዋል። አድማጮች፣ ለምሽቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ታመሹ ዘንድ እጋብዛለሁ። ኤደን ገረመው ከአሜሪካ ድምፅ ዋሽንግተን ዲሲ።
ኤደንን ለዜናው አመሰግናለሁ። አድማጮች፣ እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አሁን የዕለቱ አብይ ርዕሳችን አርገን ወደ ያዝነው ፕሮግራም እንለፍ። በህወሓት ላይ እየተወሰደ ያለው እርምጃ ወንጀለኞችን ለፍርድ በማቅረብ በቅርቡ ይጠናቀቃል ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ወዳጆቿን ታመሰግናለች ያሉት ጠቅላይ ሚኒስትሩ እየተወሰደ ያለው እርምጃ ግን የአንዲት ሉዓላዊት ሀገር የውስጥ ጉዳይ መሆኑን ጠቅሰዋል። በሌላም በኩል የኢትዮጵያ አየር ኃይል የጦር ጀት መተንጠለናል በሚል በህወሓት የተሰጠውን መረጃ የመከላከያ ሚኒስትር አጣጥሎታል። የኢትዮጵያ መከላከያ ሚኒስትር ኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ መረጃው ህዝብን ማደናገሪያ ነው በማለት ለአሜሪካ ድምጽ ሲናገሩ የተመታ ጀት የለም፣ ጀቶቻችን በስራ ላይ ናቸው ብለዋል። እስክንድር ፍሬው ተጨማሪ ያለው።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያ ሰሞኑን ለዓለም አቀፉ ማህበረሰብ ያስተላለፉ ያሉት መልእክት ተከታይ ነው። የዛሬው የትዊተር መልእክትም በኢትዮጵያ ያለው ሁኔታ እንደሚያሳስባቸው ለገለጹ ሀገራትና ዓለም አቀፍ ድርጅቶች የተሰጠ ምላሽ መሆኑ ይታያል። ኢትዮጵያ ሁኔታው እንደሚያሳስባቸው የገለጹ ያሉ ወዳጆቿን ታመሰግናለች ነው ያሉት ጠቅላይ ሚኒስትሩ። በሰሜን ኢትዮጵያ የተጀመረውን ወታደራዊ እንቅስቃሴ የህግ የበላይነት የማስፈን እርምጃ ሲሉ የገለጹት ጠቅላይ ሚኒስትሩ አላማውም አለመረጋጋት የሚፈጥሩ ወገኖችን ለህግ በማቅረብ ሰላምና መረጋጋትን ለአንዴና ለመጨረሻ ጊዜ ማስፈን መሆኑን አመልክተዋል። ኢትዮጵያ ወደ ብጥብጥ ታመራለች የሚለው ስጋትም መሰረት የሌለውና እኛ የተነሳንበትን አላማ በጥልቀት ካለመረዳት የመነጨ ነው ብለዋል። የህግ የበላይነትን የማስከበር እርምጃም ወንጀለኞችን ለህግ በማቅረብ በቅርቡ ይጠናቀቃል ሲሉ ነው ጠቅላይ ሚኒስትሩ የገለጹት። ህወሓት በበኩሉ በኢትዮጵያ የመከላከያ ሰራዊት እየተወሰደ ያለውን እርምጃ እያከሸፍኩ ነው በማለት ላይ ይገኛል። በመቀሌ አካባቢ ደግሞ የኢትዮጵያ አየር ኃይል የጦር አውሮፕላን በሚሳኤል መተንጠለናል ሲሉ የድርጅቱ የሥራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ ለክልሉ ሚዲያ ተናግረዋል። የኢትዮጵያ መከላከያ ሚኒስቴር ለአሜሪካ ድምጽ በሰጠው ምላሽ የተመታ አውሮፕላን አለመኖሩን አስታውቋል። የፈጠራ ወሬ ሲሉ ነው በሚኒስቴሩ የኢንዶክትሪኔሽን ዋና ዳይሬክተር ሜጀር ጀነራል መሐመድ ተሰማ ያብራሩት።
ይሄ ግን ከእውነት የራቀና ህዝብን ማደናገሪያ ነው። ምክንያቱም ይሄ ምንድነው የተከተሉበት ስልታቸው ቀደም ብሎ ማንኛውም አውሮፕላን በትግራይ አየር ክልል ላይ መብረር አይችልም፣ ከበረ ከዚህ ሰዓት ጀምሮ እርምጃ እንወስዳለን የሚል ዜና አስተላልፈው ስለነበረ ያን ባስተላለፉ በማግስቱ የኢትዮጵያ ጀት የሄደው የአየር ኃይል ጀት የተለመላቸውን አላማ ያለምንም ተቃውሞ መጥተው በተደጋጋሚ ሲመጡ ህፍረት ስለያዛቸው ያንን ህፍረታቸውን ለመሸፈን ያደረጉት የፈጠራ ወሬ ነው።
ስለዚህ መረጃው የተሳሳተ ነው።
አንዳንድ ጊዜ የሚያሳያቸው ስዕሎች ከአሁን በፊት በስልጠና ላይ በተለያየ ጊዜ ክረሽ ያደረጉትን የአውሮፕላን ቅሪተ አካል በካሜራ አንስተው ያንን ፊልሙን አቀነባብረው ነው እንደ ዋቢ የሚያስረጡት። ይሄ ደግሞ አንደኛ ፍላጎ ራሱ የኛ አይደለም፣ የውጭ ነው አንዳንዱ። ሁለተኛው ደግሞ በዛ ስራ ላይ ከስራዎች የሆኑትን እንጂ አሁን ላይ ምንም አይነት የተመታ ጀትም የለም። ጀቶቻችን በስራ ላይ ናቸው።
አንዳንድ ሀገራትና ዓለም አቀፍ ተቋማት ግጭቱ ቆሞ ድርድር እንዲጀመር ጠይቀዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደዚህ አይነት ጥያቄዎችን እንደማይቀበሉ ግልጽ አድርገዋል።
እኛ ሰላም በእጅጉ እንፈልጋለን። አንዲት የጥይት ድምጽ በሰሜኑ ሀገራችን ክፍል እንድትሰማ አንፈልግም። ይህ ሰላም የሚረጋገጠው ይህ ስግብግብ ጁንታ ኃይል በሕግ አግባብ ወደ ሕግ ሲቀርብ ብቻ ነው። ወንጀለኛን ወደ ሕግ ሳታቀርብ ስለ ሰላም መነጋገር አይቻልም። የትግራይ ሚሊሻ በፍጥነት ይህንን ወንጀለኛ ኃይል ወደ ሕግ ማቅረብ የሚቻልበትን ደረጃ ከሀገር መከላከያ ሚኒስቴር ጋር ተባብሮ ከሰራ፣ እንዳይደበቁ እንዳያመልጡ ካደረገ ወዲያው ሰላም የሚወርድበትንና በሁሉም አግባብ ለሰላም የሚደረገው ጥረት የምናገዝበት የተለመደው ስራችን ይቀጥልበት ይሆናል። ነገር ግን ደከም ሲል እርቅ፣ ጠንከር ሲል ገዳይ ከሆነ ኃይል ጋር በሁለት መለዮ መጫወት አይቻልም። ትናንት ገዳይ በማግስቱ ደግሞ እርቅ መፈለግ የሚባል ነገር የእርቅ ፍላጎት ሳይሆን የጊዜ መግዣ ታክቲክ ስለሆነ ይህንን ተቀብሎ ለመሄድ እንቸገራለን። ዋናው የሰላም መቋጫ ወንጀለኞች በሀገሪቱ ሕጎች መሰረት ለሕግ መቅረብ ሲችሉ ብቻ የሚፈጸም ይሆናል። ያኔ ሙሉ ሰላም ለሀገራችን ለሕዝባችን እናረጋግጣለን።
ወንጀለኞችን ለፍርድ ሳያቀርቡ ስለ ሰላም መነጋገር አይቻልም ነው ያሉት ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አስቴርን ለዘገባው እናመሰግናለን። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ ነው። አስተያየቶቻችሁን በፌስቡክ ገጻችን @voaamharic ወይም በኢሜል አድራሻችን gabina@voanews.com ላይ ላኩልን ይደርሰናል። ተከታዩ ዘገባችን ከቀናት በፊት በተካሄደው የአሜሪካ ምርጫ በሚኒሶታ ግዛት ኦስቲን ከተማ የምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልደ ኢትዮጵያዊ ያስተዋውቀናል። ኦባላ ኦባላ ይሰኛል። ገና የአሜሪካ ዜግነቱን ባገኘ በአመቱ ለዚህ ድል የበቃው የ27 አመቱ ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አሳልፏል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋን እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል። ወደዛው እንለፍ።
በሚኒሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ 4 አመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል።
ከ150 አመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ የመጀመሪያውን ትውልድ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አስፋካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት።
የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የ27 አመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል።
ኢትዮጵያ ውስጥ ነው የተወለድኩት። እንደ አውሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ ስደተኞች ጣቢያ ወደ 10 አመት ለሚጠጋ ጊዜ ኖረናል።
ኦባላ ኦባላ ከኬንያ ስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ 7 አመት ነበረ። የዛሬ አመት ደግሞ የዩናይትድ ስቴትስ ዜግነትን አግኝቷል። ከ5 አመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል።
ወደ ፖለቲካው ዓለም ከመሳቤ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበርኩ። ሁልጊዜም ሰዎችን መርዳት እፈልጋለሁ። ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅ እና በስራ ህይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ ሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማህበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣሁ በኋላ ያደረኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማህበረሰቡ ላደርግ የምችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት።
በወጣትነት እድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ የሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። የሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል።
Well, this is a message that I'm sending out to every immigrant, every refugee, those who are in diaspora.
ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታስፋካላችሁ። የአሜሪካ ህልም አሁንም በህይወት አለ። ሆኖም ግን እንዲሁ በነጻ አይመጣም። ከምቾት ቀጠናችሁ ወጣችሁ በትጋት መስራት ይተበቀባችኋል። ከልማችሁ ከመያስተናክሏችሁ ነገሮች መራቅ ይተበቀባችኋል። ባቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛው መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማህበረሰብ የሚሆን ነው። በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው።
anything no matter where you come from
እንደተባበሩት መንግስታት የስደተኞች ድርጅት ሪፖርት በዓለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሳህራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል።
Refugee is just a condition that you are in for temporary. You know, refugee is not something that you can leave.
ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ፣ አውሮፓ፣ በአውስትራሊያ፣ በእንግሊዝ ለናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳትቆርጡ ግን ታግሳችሁ መጠበቅ አለባችሁ።
You are in British, there's still a place for you, but waiting for those opportunity to come, it will take time.
የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የሥራ ዓመታት ይጠብቁታል። እኔና ዓመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል።
My next 4 years plan is tackling the issue that affecting the people of Austin here, like housing.
የቀጣይ አራት ዓመታት እቅዴ የኦስቲን ከተማ ነዋሪዎች የገጠማቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚያ ሀገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስቲን ከተማ ለመምጣት እቅድ አላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስቲን ከተማ የህፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ስራ ለመሄድም ሆነ ለማግኘት ይቸግረዋል። ይቺን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ፣ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው እቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ የሞከርኩት ያለሁት መልእክት ስደተኞች እዚህ ሀገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ ሀገር የስደተኞች ምድር ናት። ለእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው።
function or without immigrant.
ኦባላ ኦባላን የመሰሉት ለድል መብቃታቸው በሚኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ተቋም ያድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላሉ።
يا የትግራይ ህዝብ ከሀገር መተላከያ ሰራዊት ጎን በመቆም አጥፊውን የህወሓት ቡድን እድሜ ማሳጠር አለበት ሲሉ አዲሱ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ተናገሩ። አዲሱ ተሿሚ የአማራ ክልልን ሰላም ለማስጠበቅ ተክተው እንደሚሰሩም ቃል ገብተዋል። ለከፍተኛ ኃላፊነት ወደ ፌደራል መንግስት የተሸኙት የቀድሞ ርዕሰ መስተዳድር አቶ ተመስገን ጥሩነህ በበኩላቸው ዋናው ችግር ካልተደመሰሰ ሽብርተኝነት አይጠፋም ሲሉ በስንብት ንግግራቸው ተናግረዋል። ጉዳዩን የተከታተለችው የባህር ዳር ዘጋቢያችን አስቴር ምስጋናው ዝርዝሩን ይዛለች።
ሰኔ 15 2011 ዓ.ም ምረት የተገደሉትን ዶክተር አምባቸው መኮንንን በመተካት የአማራ ክልል ፕሬዝዳንት ሆነው የተሾሙት አቶ ተመስገን ጥሩነህ ቆይታ አጭር የሚባል ነው። በዚህ አጭር ጊዜም ቢሆን የክልሉን ሰላምና የህዝቡን ደህንነት በማረጋጋት በኩል የሚታይ ስራ ሰርተዋል በሚል ተመስግነዋል። ትላንት በርሳቸው ቦታ የተተኩት አቶ አገኘው ተሻገር ይህንን ሐሳብ ካንጸባረቁ መካከል አንዱ ናቸው።
ወንድሞቻችን እንደቀበል የመጀመሪያው ተመዳቢ የጸጥታ ቢሮ ኃላፊ የተመደቡት እኔ ነኝ። በዚህ ወቅት ያን ኃላፊነት መቀበል ምን ያህል ከባድ እንደሚሆን መገመት ይቻላል። ከሳምንታት በኋላ የክልላችን ርዕሰ መስተዳድር ሆነው የተመደቡት አቶ ተመስገን ጥሩነህ ነበሩ። በዚህ ወቅት ይህን ኃላፊነትን መቀበል ምን ያህል ከባድ እንደሆነ ሁላችሁ መገመት ትችላላችሁ። ይሁን እንጂ ክቡር ርዕሰ መስተዳድራችን አቶ ተመስገን ጥሩነህ ቅድም የምክር ቤት አባላት እንዳቀረባችሁት በሰጡት አመራር በአሁኑ ጊዜ የጸጥታ መዋቅራችን የሚገዳደር ኃይል በክልሉ እንዳይኖር አድርገናል።
ትላንት ለአማራ ክልል ምክር ቤት የስራ መልቀቂያ ያስገቡት አቶ ተመስገን ጥሩነህ ሀገርን ለማዳን ጥሪ ወደ ፌዴራል መታጨታቸውን ነበር እንደ ምክንያት ያቀረቡት። ምክር ቤቱም የስራ መልቀቂያቸውን በመቀበል አቶ አገኘው ተሻገርን በመተካቸው ሾሟል። የአማራ ክልል ርዕሰ መስተዳድር በመሆን የተሾሙት አቶ አገኘው ተሻገር ትኩረት ሰጥተው የሚሰሩት የክልሉን ሰላም በማስጠበቅ ላይና ከክልሉ ውጭ የሚኖሩን የአማራ ብሔር ተወላጅ በመታደግ ላይ እንደሆነ ገልጸዋል።
በሚቀጥሉት ጊዜያት የክልላችን ሰላም አስተማማኝ እንዲሆንና ክልሉ ለኢንቨስትመንትና ቱሪዝም የተመቸ እንዲሆን አበክረን እንሰራለን። ለዚህ የክልሉን የጸጥታ ኃይል በሁለንተናዊ መልኩ ማጠናከር የትኩረት ማዕከላችን ይሆናል። የአማራ ሕዝብ ከሌሎች የኢትዮጵያ ወንድምና እህት ብሔር ብሔረሰቦች ጋር ተባብሮና ተዋዶ ኢትዮጵያ አገሬ ናት ብሎ የሚኖር ሕዝብ ነው። ባለፉት 3-10 ዓመታት በተሰራው ጸረ አማራ የጥላቻ ዘመቻ ምክንያት በሚኖርበት አካባቢ ለጥቃት ሰለባ እየሆነ ነው። ይህ ጉዳይ እጅግ አሳሳቢ ነው። ህዝባችን በማንነቱ ምክንያት በጨካኞች ጥቃት እየደረሰበት ነው። በዚህ የተነሳ ከምንጩ ለማስወገድ እየሰራን እንገኛለን። በዚህ አጋጣሚ የአማራ ህዝብ በሚገኝባቸው በሁሉም ክልሎች አካባቢዎች ህዝቡ ተረጋግቶ የዕለት ተዕለት ኑሮውን እንዲኖር ለምትታገሉ የሀገራችን ብሔር ብሔረሰቦችና ህዝቦች የክልልና የተዋረድ አመራሮች እየከፈላችሁት ላለው ዋጋ በአማራ ክልል ህዝብ ስም ምስጋናዬን አቀርብላችኋለሁ። ይህም የታሪካችን አካል ሆኖ ሲወሳ ይኖራል።
በኢንቨስትመንት በወጣቶች የስራ እድል ፈጠራ በግብርናና ቱሪዝም ላይ መስራትም አጀንዳቸው እንደሆነ ነው የገለጹት። አዲሱ ተሿሚ ሀገሪቱም ሆነ ክልሉ የገጠማቸውን ወቅታዊ ፈተና ለመወጣት በሚያካሄዱት እንቅስቃሴ እንዲያግዟቸው ለወጣቱ ለተፎካካሪ ፓርቲዎች እንዲሁም ለአማራ ህዝብ ጥሪ አቅርበዋል። አቶ አገኘው የትግራይ ህዝብ ከሀገር መከላከያ ሰራዊት ጎን እንዲቆም ጥሪ አቅርበዋል።
ተከበርከው የትግራይ ባንደፉስ 20 አመታት ተንከባክበህ ወልደህ አሳድገህ የመሰረትከው የሀገር መከላከያ ሰራዊት ላይ በህገወጡ የትህነግ ቡድን ከጀርባው ተወግቷል። በአማራ ጠገዴ ወረዳዎች ወረዳችን ባላሰብነው ሁኔታ ወረራ ተፈጽሞብናል። ወረራውንም አክሽፈናል። ይህ ታሪካዊ የባንዳዎች እና የካድሬዎች ሴራ ተቃውመህ ከመከላከያ ሰራዊታችን ጎን በመሰለፍ ራስህንም ነፃ እንድታወጣ ጥሪያችንን እያስተላለፍን ያም ወንድም የሆነው ያማራስ ከጎን ሆኖ የሚታገል መሆኑን እናረጋግጥልን ወዳለን።
ተሰናባቹ ርዕሰ መስተዳድር አቶ ተመስገን ጥሩነህ ደግሞ ዋናው ጠላት መደምሰስ አለበት ሲሉ መልእክት አስተላልፈዋል።
በገንዘብ በተለያዩ እስካሁን በመንግስትነት ኃላፊነት የተማራቸውን የመጥፎ ትምህርቶች ደግሞ እና ከሀገራችን ባህል ያፈነገጠ ሌላ ቦታ የምናያቸውን የሽብር ተግባራት እየፈጸመ ነው። ዋናውን ጠላት ካልደመሰስ ካልመታ ካላንበረከክ በስተቀር ይህም ለማውገዝ አይደለም አመራር ሰው መሆን ብቻ ይበቃል።
አቶ ተመስገን የክልሉን ጸጥታ በማስከበር በኩል የተሳካ ውጤት ማስመዝገባቸውን የሚናገሩላቸው አሉ። ትላንት ደግሞ በጠቅላይ ሚኒስትር አብይ አህመድ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ተሾመዋል። ይህ በእንዲህ እንዳለ የአማራ ክልል ምክር ቤት 5ኛ ዙር 6ኛ ዓመት የሥራ ዘመን 16ኛ መደበኛ ጉባኤው በወቅታዊ ሀገራዊና ክልላዊ የጸጥታና የደህንነት ጉዳዮች ላይ ውይይት አካሂዷል። ህወሓት ቀይ መስመሩን ማለፉን ተከትሎ መንግስት እየወሰደ ያለውን ህግ የማስከበር እርምጃ አጠናክሮ መቀጠል አለበት ብለዋል የምክር ቤቱ አባላት።
ማንነት እየተቆጠረ ዘር እየተቆጠረ ዘር ማጥፋት እርምጃ ነው እየተወሰደ ያለና ይሄ ማውገዝ ይገባዋል ምክር ቤቱ ብያምናለሁ።
20 አመታት ያህል ለሲከላከል የነበረውን የመከላከያ ሰራዊት ላይ እርምጃ ወስዷል። በአማራ ክልል ልዩ ኃይልም ላይ ጥቃት ፈጽሟል። ይህን የመከላከል ስራ ተጠናክሮ ሊቀጥል ይገባዋል።
በሀገሪቱ የተለያዩ አካባቢዎች በተደጋጋሚ የአማራ ህዝብን የለየ የዘር ጥቃት በህወሓትና ግብረ አበሮቹ ስምሪት ሰጭነት ተፈጽሟል ያሉት የምክር ቤት አባላት መንግስት ሳይወድ ተገዶ የገባበትን የኃይል አማራጭ በማያዳግም መንገድ ማጠናቀቅ ይኖርበታል ሲሉም አክለዋል። ህግ የማስከበሩ እርምጃም የህዝብ እንደራሴዎችና የፌዴሬሽን ምክር ቤት በወሰኑት ውሳኔ መሰረት መጠናቀቅ አለበት ሲሉ አባላቱ አቋማቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። ዋናው አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ የቆየው ኤልያስ አስማረና እኔም ሳስተናግዳችሁ አመሰግናለሁ ስመኝሽ ይቆየነን። በፌስቡክ ገጻችን @voaamharic በትዊተር #gabinavoa እንደዚሁም በኢሜል አድራሻችን gabina@voanews.com ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። መልካም ምሽት።
Bala kana, bala kana.